ከክፍለ ዘመናት በፊት አምላክ ለሰው ልጆች ቁርአንን መመሪያ ይሆን ዘንድ ላከ። ለሰዎችም ይህን መጽሐፍ አጥብቀው ይዘው ወደ ሀቅ መንገድ እንዲመሩ ጥሪ ያቀረበ። ይህ በመላኩ የመጨረሻ የሆነው መለኮታዊ መጽሐፍ ከወረደበት ጊዜ አንስቶ እስከ ትንሣኤ ቀን ድረስ ለሰው ልጆች ዋነኛ መመሪያ ሆኖ ይቆያል። ቁርአን አቻ ያልተገኘ ለተያገላለጥ ስልቱና በውስጡ ያዘለው የላቀ ጥበብ በእርግጥም የአምላክ ቃል እንዲሰኝ ማስረጃዎች ናቸው። በተጨማሪም ቁርአን ከአምላክ የተላከ መሆኑን የሚያረጋግጡ ብዙ ተአምረኛ ባህሪያቶች አሉ። እነዚህ ባህሪያቶች ውስጥም አንዱ ኃይኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ይታወቁ የቻሉትን እውነታዎች ከ1400 ዓመት በፊት በቁርአን ውስጥ ተገልጸው መገኘታቸው ነው። በእርግጥ ቁርአን የሳይንስ መጽሐፍ አይደለም። ነገር ግን እጅግ በጣም ጥርምጥን ባለና ጥልቅ ዕውቀትን ባዘለ መልኩ በአንቀጾቹ የተገለጹት በርካታ ሳይንሳዊ እውነታዎች ኃይኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቁ የቻሉ ናቸው። እነዚህ እውነታዎች ቁርአን በወረደበት ወቅት ሊታወቁ የማይችሉ መሆናቸው ቁርአን የአምላክ ቃል ስለመሆኑ ይበልጥ ማስረጃዎች ናቸው። የቁርአንን ሳይንሳዊ ተአምራቶች ይበልጥ ለመረዳት ይህ መጽሐፍ በወረደበት ጊዜ የሳይንስ ዕውቀት የደረሰበትን ደረጃ መመርመር የግድ ይሆናል። በሰባተኛው ክፍለ ዘመን ቁርአን ከመውረዱ በፊት የአረቡ ህብረተሰብ ብዙ መሰረተ ቢስ እምነቶች ነበሩት። ጠፈርና ተፈጥሮን ለመመርመር የሚያስችል ቴክኖሎጂ ስላልነበራቸው ካለፈው ትውልድ በወረሱት አፈታሪክ ነበር የሚያምኑት። ለምሳሌ ያክል ሰማይን የሚደግፉት ተራሮች ናቸው ብለው ያስቡ ነበር። ዓለምም ጠፍጣፋ እንደሆነችና ትላልቅ ተራሮች በሁለቱም ጫፎች እንደሚደግፏት እነዚህም ተራሮች የመንግስተ ሰማያትን ጣሪያ የሚይዙ ምሰሶዎች ናቸው ብለው ያምኑ ነበር። የሆነ ሆኖ እነዚህ መሰረተ ቢስ የአረብ እምነቶች ቁርአን በመምጣቱ ምክንያት ተወገዱ። አላህ የሰማያትን የምታየው ተአማድ ሳይኖራት ያነሳት ነው የሚለው በሱረቱ ራዕድ ቁጥር 2 ላይ የወረደው የቁርአን አንቀጽ ለምሳሌ ሰማይን የሚደግፉ ተራሮች ናቸው የሚለውን ሐሳብ አከሸፈው። በሌላም በተለያዩ የውቀት ዘርፎች በዚያን ጊዜ ማንም ሰው ሊያውቃቸው የማይችላቸውን ጠቃሚ እውነታዎች ግልጽ አደረገ። ሰዎች ስለ ስነ ፈለክ፣ ስነ ህይወትና ፊዚክስ ያላቸው እውቀት በጣም ትንሽ በነበረበት ጊዜ የተላከው ቁርአን በተለያዩ የውቀት ዘርፎች ቁልፍ የሆኑ ሐሳቦችን ይዞ ነው የወረደው። ለምሳሌ ያክል የዩኒቨርስ ምስረታ፣ የሰው ልጅ አፈጣጠር፣ የከባቢ አየር መዋቅር፣ በምድር ላይ ህይወት እንዲኖር የሚያስችል ረቂቅ አመጣጠን የመሳሰሉት ይገኙበታል። በመቀጠልም በቁርአን ውስጥ ከተጠቀሱት ሳይንሳዊ እውነታዎች መካከል አንዳንዶቹን እንመልከት። የዩኒቨርስ ምስረታን ቁርአን በሱረቱ አንዓም አንቀጽ 101 ላይ እንደሚከተለው ገልጾታል። እርሱ ሰማያትንና ምድርን ያለ ብጤ ፈጣሪ ነው። ይህ በቁርአን የተሰጠው መረጃ ከዘመናዊ ሳይንስ ጋር ፍጹም ስምምነት አለው። አስትሮፊዚስቶች ወይም የጠፈር ቁሳካል አጥኚዎች አሁን የደረሱበት ውሳኔ እንደሚገልጸው የዩኒቨርስ ቁሳካላዊ ገጽታና ታይም ወይም ጊዜ የሚባለው ጽንሰ ሐሳብ ጅማሬ ሊኖረው ወይም ወደ መኖር ሊመጣ ይቻለው ከብዙ አመት በፊት በተከሰተው አብይ ፍንዳታ ወይም ቢግ ባንግ ምክንያት ነው የሚል መደምደሚያ ላይ ደርሰዋል። ይህ አብይ ፍንዳታ ወይም ቢግ ባንግ የተባለው ክስተት ከ15 ቢሊዮን አመታት በፊት ከምንም ተነስቶ ለዩኒቨርስ መፈጠር ምክንያት ሆኗል። ዘመናዊ የሆኑ የሳይንስ የጥናት ቡድኖችም ለዩኒቨርስ ምስረታ ተቀባይነት ያለውና ለማስረጃ ሊረጋገጥ የሚችለው ንድፈ ሐሳብ ይህ ብቻ እንደሆነ ተስማምተውበታል። ምንም ካልነበረበት ሁኔታ ማለትም ቁስ አካል ወይም ማተር የአንድ ነገር ኃይል ወይም ኢነርጂ እንዲሁም ጊዜ ወይም ታይም የሚለው ጽንሰ ሐሳብ ካልነበረበት ሁኔታ ከምንም ተነስቶ ቢግ ባንግ ወይም አብይ ፍንዳታ በተሰኘ ክስተት ቁስ አካልና ጊዜ ሊፈጠሩ ይችላል። ይህም ስለተፈጥሮና ውስጥ አስላሉ ነገሮች ተዛምዶ በሚያጠና ሜታፊዚክስ በሚባል የውቀት ዘርፍ ብቻ ሊገለጽ የሚችል ነው። ይህ በፊዚክስ በቅርቡ የታወቀ እውነታ ለኛ ከ1400 ዓመት በፊት በቁርአን ተገልጾልናል። ከ1400 ዓመት በፊት የስነ ፈለክ ጥናት ወይም አስትሮኖሚ ገና እንጭጭ በነበረበት ወቅት የወረደው ቁርአን በሱረቱ ዛሪያት አንቀጽ 47 ላይ ዩኒቨርስ እየሰፋ እንደሚሄድ ሲገልጽ ሰማይንም በኃይል ገነባናት እኛም እያሰፋናት በመሄድ ላይ ቻዮች ነን ይላል። በዚህ አንቀጽና በሌላም ብዙ አንቀጾች ሰማይ የሚለው ቃል ህዋንና ዩኒቨርስን ለማመልከት በጥቅም ላይ ሲውል እናየዋለን። አሁንም ይህንኑ ትርጉም ይዞ ነው እዚህ ቦታ ላይ የገባው። በሌላ አባባል በቁርአን ውስጥ ዩኒቨርስ እየሰፋ እንደሚሄድ ተላልፎልናል። ሳይንስም እስካሁኗ እለት ድረስ የደረሰበት ውሳኔ ይኸው ነው። እስከ 20ኛው ክፍለ ዘመን ጅማሬ ተሰራጭቶና ተንሰራፍቶ የነበረው አስተያየት ዩኒቨርስ የማይለወጥና ጅማሬ የሌለው ነው የሚል ነበር። ሆኖም ግን በዘመናዊ ቴክኖሎጂ ገዛ የተደረጉ ጥናቶች እና ስሌቶች ዩኒቨርስ ጅማሬ እንዳለውና ያለማቋረጥ እየሰፋ እንደሚሄድ ገልጸዋል። በሃያኛው ክፍለ ዘመን መጀመሪያ ላይ ሩሲያዊ የፊዚክስ ሊቅ አሌክሳንደር ፍሬድማንና ቤልጂያኑ የጠፈር ተመራማሪ ጆርጅ ላማትራ በንድፈ ሐሳብ ደረጃ እንዳሰሉት ዩኒቨርስ ያለማቋረጥ እንቅስቃሴ ላይ እንደሆነና እየሰፋ እንደሚሄድ ገልጸዋል። ይህም እውነታ በ1929 በተደረገው በመልከታ በተገኘ የጥናት ናሙና ሊረጋገጥ ችሏል። አሜሪካኑም ጠፈርተኛ ኤድመን ሃብል ሰማይን በማጉያ መነጽር ከተመለከተ በኋላ ከዋክብት ያለማቋረጥ እየተራራቁ እንደሚሄዱ አሳውቋል። በዩኒቨርስ ውስጥ ያሉት ሁሉም ነገሮች ያለማቋረጥ እየተራራቁ የሚሄዱ ከሆኑ በተዘዋዋሪ ዩኒቨርስ እየሰፋ እንደሚሄድ ያመለክታል። በቀጠሉት ዓመታት የተካሄዱ ጥናቶችም ዩኒቨርስ ያለማቋረጥ እየሰፋ እንደሚሄድ አረጋግጠዋል። ይህ እውነታ ግን በቁርአን ውስጥ የተነገረው ማንም ስለዚህ ነገር ባላወቀበት ዘመን ነበር። ይህም ሊሆን የቻለው ቁርአን የዩኒቨርስ ገዢ የሆነው የፈጣሪ ቃል ስለሆነ ነው። በቁርአን ውስጥ ፀሐይና ጨረቃ በተወሰነላቸው ምህዋር ላይ እንደሚንቀሳቀሱ በሱረቱል አንቢያ አንቀጽ 33 ላይ ተገልጿል። እርሱም ሌሊትንና ቀንን ፀሐይንና ጨረቃንም የፈጠረ ነው። ሁሉም በፈለካቸው ውስጥ ይዋኛሉ። በሱረቱል ያሲን ቁጥር 38 ላይ በሚገኝ ሌላ አንቀጽም ፀሐይ በአንድ ቦታ ላይ ጽናች እንዳልሆነችና በራሷ ምህዋር ላይ እንደምትንቀሳቀስ ተጠቅሷል። ፀሐይም ለርሷ ወደ ሆነው መርጊያ ትሮጣለች። ይህ ያሸናፊው ያዋቂው ያምላክ ውሳኔ ነው። እነዚህ በቁርአን የተላለፉት ዑነታዎች አሁን ባለንበት ጊዜ በዩኒቨርስ ላይ በተደረገው የምልከታ ጥናቶች ሊታወቁ የቻሉ ናቸው። ሊቃውንት ባሰሉት ስሌት መሰረት ፀሐይ በሰዓት 7 ሚሊዮን 200 ሺህ ኪሎ ሜትር በሆነ ፍጥነት ሶላር ፕሌክስ በመባል ተለይቶ በሚታወቅ ምህዋር ላይ ቬጋ የተባለች ኮከብ ወዳለችበት አቅጣጫ እየተጓዘች እንደሆነ ገልጸዋል። ይህም ፀሐይ በቀን 17 ሚሊዮን 280 ሺህ ኪሎ ሜትር ትጓዛለች ማለት ነው። ከፀሐይ ጋር የስበት ስርዓታቸው ተመሳሳይ የሆኑ ፕላኔቶችና በእነሱ ዙሪያ የሚዞሩ ተዘዋዋሪ አካላት ወይም ሳተላይቶች በሙሉ ከፀሐይ እኩል በሆነ ፍጥነት ይጓዛሉ። በተጨማሪ ሁሉም በዩኒቨርስ ውስጥ ያሉ ኮከቦች በየራሳቸው መንገድ ላይ በተመሳሳይና በታቀደ እንቅስቃሴ ላይ ይገኛሉ። በዩኒቨርስ ውስጥ እነዚህ ከላይ የተጠቀሱት በርካታ የከዋክብት መንገዶች እንዳሉ በሱረቱ ዛሪያት አንቀጽ 7 ላይ እንደሚከተለው ገልጾታል። የከዋክብት መንገዶች ባለቤት በሆነችው ሰማይ እመላለሁ። በዩኒቨርስ ውስጥ እያንዳንዳቸው ወደ 200 ቢሊዮን ኮከቦችን ያዙ ወደ 200 ቢሊዮን አካባቢ የሚደርሱ የከዋክብት ክምችቶች ይገኛሉ። አብዛኛዎቹ ኮከቦች የራሳቸው ፕላኔት ሲኖራቸው፣ አብዛኛዎቹ ፕላኔቶች ደግሞ በራሳቸው ዙሪያ የሚሽከረከሩ ተዘዋዋሪ አካላት ወይም ሳተላይት አሏቸው። እነዚህ ሁሉ የሰማይ አካላት heavenly bodies በየራሳቸው ምህዋር ፍጹም በሆነ ስምምነት ስርዓተ ውደታቸውን ተጠብቀው ያለምንም ችግር ከብዙ ቢሊዮን ዓመታት በፊት ጀምሮ እየተንሳፈፉ ይገኛሉ። ከዚህም በተጨማሪ ብዙ ጅራታም ኮከቦች ወይም comets በተወሰነላቸው ምህዋር ላይ ይንቀሳቀሳሉ። የምህዋሮች ጥቅም በዚህ ብቻ አይወሰንም። የከዋክብት ክምችቶችም ወይም galaxies በተሰላና በታቀደ ምህዋር በጣም በፍጥነት ይጓዛሉ። በእነዚህ እንቅስቃሴዎች መካከል ማንኛቸውም አካላት የሌላውን አካል መንገድ አያቋርጡ። በእርግጥ አንዳንድ galaxies ወይም የከዋክብት ክምችቶች ከሌሎች galaxies ወይም የከዋክብት ክምችቶች ጋር ሲተላለፉ ተስተውሏል። ያም ሆኖ ግን የትኛውም አካላቸው በፍጹም አይነካካም አይጋጩም። በርግጥም ቁርአን በወረደበት ዘመን የሰው ልጆች አሁን ያላቸው ህዋን ወይም ስፔስ ከሚሊዮኖቹ ኪሎ ሜትሮች ርቀት ማየት የሚያስችል ማግኛ መነጽርም ሆነ የተራቀቀ የእይታ ቴክኖሎጂ እንዲሁም ዘመናዊ የፊዚክስም ሆነ የዩኒቨርስ ዕውቀት አልነበራቸው። ስለዚህ በዛን ጊዜ ህዋ ወይም ስፔስ በመንገዶች ወይም ፓዝ እና በመህዋሮች እንደተሞላ ሊታወቅበት የሚያስችል ምንም ሳይንሳዊ ዘዴ አልነበረም። ሆኖም ግን በቁርአኑ አንቀጽ እንደምናየው ይህ ሐቅ ለኛ በቁርአን ውስጥ በግልጽ ተነግሮናል። ምክንያቱም ቁርአን የአላህ ቃል ነውና። አላህ Subhanahu Wa Ta'ala በቁርአን ውስጥ በጣም ማራኪ ስለሆነው የሰማይ ልዩ ባህሪ በመግለጽ ትኩረታችን እንዲሳብ አድርጓል። ሰማይንም የተጠበቀ ጣሪያ አደረገ እነሱም ከታምራቶቻችን ዘንጊዎች ናቸው በማለት ሰማይ ከመውደቅ የተጠበቀ ጣሪያ እንደሆነ ገልጾልናል። ይህ የሰማይ መለያ ባህሪ በሃያኛው ክፍለ ዘመን በተደረገው ሳይንሳዊ ጥናት ሊረጋገጥ ችሏል። ምድርን ያካበባት ከባቢ አየር በመድር ላይ ህይወትን በማቆየት በኩል ወሳኝ የሆነ ሚና ይጫወታል። ትላልቅና ትናንሽ በራሪ ኮከቦች ወደ ምድር ዘልቀው ህይወት ባላቸው ነገሮች ላይ በመከስከስ ጉዳት እንዳያደርሱ ከባቢው አየር ይከላከላቸዋል። ከዚህ በተጨማሪ ከባቢ አየሩ ህይወት ላላቸው ነገሮች ጎጂ የሆኑትን ከህዋ ወይም ከስፔስ የሚመጡትን የብርሃን ጨረሮች አጣርቶ ጉዳት ያላቸውን ያስቀረ ጉዳት የሌላቸውና ተቃሚ የሆኑትን ጨረሮች ብቻ ያሳልፋቸዋል። ከሚያሳልፋቸውም ውስጥ አልትራቫዮሌት ጨረሮች በአይን የማይታዩ ብርሃንና የሬዲዮ መገዶች ይገኙበታል። ከባቢ አየሩ የሚያሳልፋቸው ጨረሮች በሙሉ ህይወት በጣም አስፈላጊ የሆኑ ናቸው። አልትራቫዮሌት ጨረሮች ለተክሎች ምግብ ዝግጅትና ፎቶሲንተሲስ ለሁሉም ህይወት ላላቸው ነገሮች በህይወት መቆየት በጣም አስፈላጊ ናቸው። አብዛኛው ከፀሐይ የሚረጩት አደገኛ አልትራቫዮሌት ጨረሮች በከባቢ አየሩ የጋዝ ንብብር ወይም ኦዞን ሌየር ተጣርተው ተቃሚና አስፈላጊ የሆኑት ብቻ ወደ ምድር ሲደርሱ የተቀሩት ይመለሳሉ። የከባቢ አየር የመከላከል ተግባር በዚህ ብቻ አይወሰን። ከዚህ በተጨማሪ ምድርን ወደ ኔጌቲቭ 270 ዲግሪ ሴንቲግሬድ ከመደርሰው የህዋ ቅዝቃዜ ይከላከልላታል። ከከባቢ አየር በተጨማሪ የቫይናሊን መቀነት የሚባሉና በምድር ማግኔቲካዊ ስበት ወይም ማግኔቲክ ፊልድ ምክንያት የሚፈጠሩ ንብብሮችን ቢሆኑ ከኮከቦች የሚረጩ ፍንጣሪዎች ምድር ላይ ጉዳት እንዳያደርሱ ይከላከሉላታል። ይህ የቫይናሊን መቀነት ባይኖር ኖሮ ከፀሐይና ከሌሎች ኮከቦች በተደጋጋሚ የሚረጩት ሶላር ፍሌርስ በምድር ላይ ያለውን ህይወት በሙሉ ያጠፉት ነበር። በቅርቡ እንደታወቀው በዚያነ ፍሌታ ከኮከቦችና ከፀሐይ የሚፈጠረው አንዱ ብልጭታ የሚረጨው ኃይል 100 ቢሊዮን አቶሚክ ቦምቦች ከሚረጩት ኃይል ጋር እኩል ነው። ይህም ሲባል ሄሮሺማ ላይ የተጣለው ቦምብ አንድ ሲሆን 100 ቢሊዮን ሄሮሺማ ላይ እንደተጣለው አይነት ቦምቦች ማለት ነው። ይህ ብልጭታ በተከሰተ በአንድ ወቅት ከ58 ሰዓታት በኋላ ኮምፓሶች ላይ የተገጠመ የማግኔት መርፌዎች ያልተለመዱ እንቅስቃሴዎችን ያሳዩ ነበር። ከከባቢ አየሩ በላይ ከ250 ኪሎ ሜትር ከፍታ ላይ የነበረ ሙቀትም በድንገት ወደ 2500 ዲግሪ ሴልሺየስ ከፍ ብሎ ነበር። ባጭሩ ለመግለጽ አንድ ፍጹም የሆነ ከበላያችን ያለ መዋቅራዊ አሰራር ምድርን አካቧታል። እናም ከውጭ የሚመጡትና ለህልውና አስጊ የሆኑትን ነገሮች በሙሉ ይከላከልላታል። ተመራማሪዎች ስለዚህ ነገር መኖር በቅርቡ ነው ያወቁት። ሆኖም ግን ከብዙ ምዕት ዓመታት በፊት በቁርአን ውስጥ ስለ ከባቢ አየር የመከላከል ተግባር ተነግሮን ነበር። የሱረቱ ጣሪቅ 11ኛ አንቀጽ የሰማይን የመላሽነት ባህሪ በማስመልከት ሲናገር የመመለስ ባለቤት በሆነችው ሰማይም እምላለሁ ይላል። ውደት የሚለው ቃል በተጨማሪ መመለስ የሚል ትርጉም እንዳለው በቁርአን ትርጉም ተብራርቷል። ምድርን ያካበባት አየር የተነባበረ እንደሆነ ይታወቃል። እያንዳንዱ ንብብርም ለህይወት በጣም ጠቃሚ አገልግሎት አለው። ጥናቶች እንደሚያሳዩት ንብብሮቹ ወደነሱ የሚጠጋውን ጨረርም ሆነ ማንኛውንም ነገር ከሰማይ የመጣውን ወደ ሰማይ፣ ከምድር የመጣውን ወደ ምድር ይመልሱታል። አሁን ጥቂት ምሳሌዎችን በመጥቀስ ምድርን ያካበቧት ንብብሮች በምድር ውስጥ ለሚካሄዱ ጥደቶች ያላቸውን ጥቅም እንመልከት። ምድርን ካካበቧት ንብብሮች አንዱ ስቅ ህዋ ወይም ትሮፖስፌር ይባላል። ከምድር በላይ ከ13 እስከ 15 ኪሎ ሜትር የሚገኘው ነው። ከመሬት የሚፈነውን ውሃ ወደ ፈሳሽ ቀይሮ በዝናብ መልክ ወደ መሬት እንዲወርድ ያደርጋል። ከመሬት በ25 ኪሎ ሜትር ከፍታ ላይ የሚገኘው የኦዞን ንብብር ወይም ሌየር ከህዋ የሚመጡትን ጎጂ ጨረሮችም ሆነ የአልትራቫዮሌት ብርሃንን ወደ ህዋ እንዲመለስ ያደርጋል። ሙቅ ህዋ ወይም አዮኖስፌር ልክ እንደ ሰው ሰራሽ የመገናኛ መንኮራኩሮች የሬዲዮ ሞገዶችንና ስርጭትን ወደ ተለያዩ የምድር ስፍራዎች መልሶ ያሰራጫል። ይህም ገመድ አልባ ግንኙነቶችን የሬዲዮና የቴሌቪዥን ስርጭትን በረጅም ርቀት ላይ እንዲቻል ያደርጋል። ይህ በቅርቡ ሊታወቅ የቻለው የሰማይ ንብብራዊ ባህሪ በቁርአን ውስጥ ከመእተ ዓመታት በፊት ተገልጾ መገኘቱ በድጋሚ ቁርአን የአላህ ቃል መሆኑን በእጅጉ ያስረዳል። ስለ ዩኒቨርስ በቁርአን አንቀጾች ከተጠቀሱት ሁኔታዎች መካከል ሰማይ ከሰባት ንብብሮች እንደተሰራ የሚገልጽ ይገኝበታል። አላህ በሱረቱ በቀራ ቁጥር 29 ላይ እንዲህ ይላል፣ እርሱ ያ በመድር ያለውን ሁሉ ለእናንተ የፈጠረ ነው። ከዛም ወደ ሰማይ አሰበ፣ ሰባት ሰማያትም አደረጋቸው። እርሱም በነገሩ ሁሉ አዋቂ። በሱረቱ ፉሲለት አንቀጽ 11 ላይ ከዚያም ወደ ሰማይ ሷጪስ ሆና ሳለች አሰበ ይላል። በዚሁ ሱራ አንቀጽ 12 ላይ በሁለት ቀኖችም ውስጥ ሰባት ሰማያት አደረጋቸው ለየሰማያቱም ሁሉን ነገር አዘጋጀ ይላል። በብዙ የቁርአን አንቀጾች ውስጥ የሚገኘው ሰማያቶች የሚለው ቃል የምድርን ሰማይ ወይም ወደ ምድር ቀርቦ የሚታየው ሰማይ በተጨማሪ ጠፈርን በጠቅላላ ለማመልከት አገልግሎት ላይ ሲውል ይስተዋላል። ይህንን ትርጉሙ ስንወስድ የምድር ሰማይ ወይም ለምድር ቅርብ የሆነው ሰማይ በሰባት ንብብር እንደተሰራ ያመለክታል። በእርግጥ ዛሬ የምድር ከባቢ አየር የተለያዩ ንብብሮች እንዳሉ ታውቋል። ከዚህም በላይ ልክ በቁርአን እንደተገለጸው ሰባት ንብብሮች እንዳሉትም ታውቋል። ይህንን ርዕስ በማስመልከት ሳይንሳዊ ምንጮች እንደሚከተለው ማብራሪያ ሰጥተውታል። ከባቢ አየሩ ሰባት ንብብሮች እንዳሉት ሳይንቲስቶች ደርሰውበታል። ንብብሮቹ አንዳቸው ከአንዳቸው በግፊት መጠናቸውና በያዙት የጋዝ አይነት ይለያያሉ። ወደ ምድር በጣም ቀርቦ የሚገኘው ደለል ትሮስፌር ወይም ስሬ ህዋ ይባላል። የንብብሩ ግዝበት ከጠቅላላው 90% ይዛል። ከትሮፖስፌር ከፍ ብሎ ስትራቶስፌር ወይም ዝቅ ህዋ ይገኛል። ከዚህ ንብብር ጋር አብሮ ኦዞን የተባለ የአልትራቫዮሌት ጨረሮችን የሚያጣራ ንብብር ይገኛል። ከስትራቶስፌር ከፍ ብሎ የሚገኘው ሜሶስፌር ማዕከላዊ ህዋ የሚባለው ይገኛል። ቴርሞስፌር ወይም ሙቅ ህዋ ደግሞ ከሜሶስፌር ከፍ ብሎ ይገኛል። ቴርሞስፌር ውስጥ አዮናይዝድ የሆነው ጋዝ አዮስፌር ወይም ሙቅ ውሃ የሚባለው ንብብር ይፈጠራል። ምድርን ከከበባት አየር የመጨረሻ የሆነው ከ480 ኪሎ ሜትር እስከ 960 ኪሎ ሜትር ከፍታ ላይ የሚገኘው ሲሆን ኦክሶስፌር ወይም ውጫዊ ህዋ በመባል ይታወቃል። ከላይ የተጠቀሱት ንብብሮች ከቆጠርናቸው ከከባቢ አየር ልክ በቁርአን ውስጥ እንደ ተጠቀሰው ሰባት ንብብሮች እንዳሉት እንገነዘባለን። ይህ ኃይለኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቅ የቻለው ሁኔታ በቁርአን ውስጥ በግልጽ ተገልጾ መገኘቱ በጣም ትልቅ ተአምር ነው። ከዚህ በላይ በቁርአን የተገለጹትን ሰባት ሰማያት አስመልክቶ በሳይንቲስቶቹ የተሰጠውን ትንታኔ ሰባቱ ሰማያት የተባሉት ራሳቸውን የቻሉ ሰባት ግዑዝ አካላት እንጂ በቅርቢቱ ሰማይ ያለውን የአየር ንብብሮች አይደለም በማለት በርካታ የእስላም ምሁራን ሳይንሳዊ ማብራሪያውን ውድቅ አድርገውታል። በቁርአን ውስጥ የተራሮች መልክዓ ምድራዊ አቀማመጥ ያለውን ጠቀሜታ አስመልክቶ ትኩረት እንድናደርግ በሱረቱል አንቢያ ቁጥር 31 ላይ በሚከተለው መልኩ ተገልጾ ይገኛል። በምድርም ውስጥ በእነሱ እንዳታረገርግ ጋራዎችን አደረግም። በአንቀጽ ውስጥ ተራሮች የመሬት ማረግረግ እንዳይፈጠር እንደሚከላከሉ ተገልጿል። ይህ እውነታ ቁርአን በወረደበት ወቅት በማንም ሊታወቅ የማይችል ነበር። ሊታወቅ የቻለውም በዘመናዊ መሳሪያዎች እገዛ በተደረጉት የመልክዓ ምድር ጥናቶች ነው። እነዚህ ጥናቶች እንደሚያስረዱት ተራሮች የተፈጠሩት እጅግ ግዙፍ የሆኑ ዝርግ የመሬት አካላት በእንቅስቃሴ ላይ ያሉ በሚፈጥሩት ግጭት ወቅት ጠንከር ያለው መሬት በክብደቱ ምክንያት ወደ ታች ሲዘቅጥ ከላይ ያለው እየታጠፈ ጉብታዎችና ተራሮችን ይፈጥራል። ክብደት ያለው ጠንካራው ክፍል ወደታች እየዘለቀ ይሄዳል። ይህም ማለት ተራሮች ከላይ ከፍ ብሎ የሚታየውን የሚያክል ቁመት ያለው ቅጥያ ከመሬት በታችም አላቸው ማለት ነው። በሱረቱ ነባ ውስጥ በቁጥር 6 እና 7 ላይ የሚገኘው የቁርአን አንቀጽ የተራሮችን ጥቅም ከችካል ጋር በማመሳሰል ገልጾታል። ምድርን ምን ጣፋ አላደረግንም ምን? ጋራዎችንም ችካሎች አላደረግንም ምን? በሌላ አባባል ተራሮች ከምድር ገጽ በላይ ያለው አካላቸው ከምድር በታችም ዘልቆ የዓለት ንብብሮችን በመስራት የምድርን ገጾች አጥብቀው ይዟቸዋል። በዚህ መሰረት የተወሰነው ፍረት ያለው የምድር ቅርፊት እንዳይዋልልና እንዲረጋ ያደርጉታል። ባጭሩ ተራሮች እንጨቶችን እርስ በርስ እንደሚያያይዙ ምስማሮች ልንመስላቸው እንችላለን። ይህ የተራሮች ምድር ላይ እንደ ችካል አገልግሎት መስጠታቸው በሳይንሳዊ ጽሑፎች አይሶስታሲ በሚለው ቃል ተገልጿል። ከመሬት በታች ዘልቀው የገቡ የተራሮች ክፍሎች የፈጠሩት የዓለት ንብብሮች በስበት ህግ ምክንያት የሚፈጠሩት ውጥረት ወይም ቴንሽን የመሬት ገጽ አጠቃላይ ሚዛኗን መጠበቅ እንድትችል አድርጓታል። ይህም በሳይንስ ጽሑፎች ውስጥ አይሶስታሲ በመባል ይታወቃል። ይህ አስደናቂ የሆነ የተራሮች ምስጢር በዘመናዊ ሳይንስ ሳይገለጽ ከምዕት ዓመታት በፊት አላህ ባወረደው ቁርአን ላይ መጠቀሱ የፈጣሪን የላቀ ጥበብ የሚገልጽ ነው። በምድር ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን። በሱረቱ ነምል ቁጥር 88 ላይ ያለው የቁርአን አንቀጽ ራሮች የማይንቀሳቀሱና በአንድ ቦታ ይረጉ እንደሚመስሉ ግን አለመሆናቸውና ዘውትር በእንቅስቃሴ ላይ እንደሆኑ ይነግረናል። ጋራዎችንም እርሷ እንደ ደመና አስተላልፍ የምታልፍ ስትሆን የቆመች ናት ብለህ የምታስባት ሆና ታያታለህ። የዚያን ነገሩን ሁሉ ያጠነከረውን የአላህን ጥበብ ተመልከት። እርሱ በምትዘሩት ሁሉ ውስጣዋቂ ነው። ይህ እንቅስቃሴ ተራሮች በራሳቸው ስለሚንቀሳቀሱ ሳይሆን ከሚገኙበት የመሬት የላይኛው ገጽ ጀምሮ እስከ 100 ኪሎ ሜትር ፍረት ያለው የምድር ቅርፊት ጥቅጥቅ ባለው ማንትል ወይም ከመሬት ንብርት ጀምሮ ባለው ንብብር ላይ እንደመንሳፈፍ ያለ በመሆኑ ነው። በአይኛው ክፍለ ዘመን መጀመሪያ ላይ ነበር በታሪክ ለመጀመሪያ ጊዜ ጀርመናዊ ሳይንቲስት ፋልፍሬድ ዊግነር አሁን ተለያይተው የሚገኙት ደሴቶች በጠቅላላ ዓለማችን መጀመሪያ ስትፈጠር የተያያዙ እንደነበሩና በሂደት በእንቅስቃሴ የተነሳ እየተከፋፈሉ እየተለያዩና እየተበታተኑ እንደመጡ የጠቀሰው። የመልካ ምድር አጥኚዎችም ዊግነር ትክክል እንደሆነ የተረዱት ዊግነር ከሞተ ከ50 ዓመት በኋላ በ1980ዎቹ ነበር። በአይኛው ክፍለ ዘመን መጀመሪያ በተደረገው የመልካ ምድር ጥናት ይህንን የመሬትን ወደ ታች እስከ 100 ኪሎ ሜትር ድረስ ውፍረት ያለው የምድር ቅርፊት እንቅስቃሴ እንደሚከተለው ገልጾታል። ከመሬት ገጽ ጀምሮ ወደ ታች 100 ኪሎ ሜትር ውፍረት ያለው ቅርፊት ወይንም ክረስት ፕሌትስ በሚባሉ ግዙፍ ዝርግ ክፍልፋዮች የተከፋፈለ ነው። 6 ዋና ዋና ግዙፍ ፕሌቶችና በርካታ ትንንሽ ፕሌቶች አሉ። ፕሌቴክቶኒክ የተባለው ንድፈ ሐሳብ እንደሚገልጸው እነዚህ ፕሌቶች ይንቀሳቀሳሉ። በዚህም ምክንያት ከነሱ ጋር አህጉራትና የባህር ወለሎችም አብረው ይንቀሳቀሳሉ። አህጉራት በአመት ከ1 እስከ 5 ሳንቲሜትር እንደሚንቀሳቀሱ ተስተውሏል። የነዚህ ፕሌቶች እንቅስቃሴ እየቀጠለ ሲሄድ በምድር መርካ ምድር ላይ ትንሽ ለውጥ ያመጣል። ለምሳሌ ያህል አትላንቲክ ውቅያኖስ በየአመቱ ትንሽ እየሰፋ ይሄዳል። እዚህ ጋር አንድ በጣም ጠቃሚ የሆነና ሳይጠቀስ መታለፍ የሌለበት ነጥብ አለ። ፈጣሪ በቁርአን አንቀጽ የተራሮችን እንቅስቃሴ የመንሳፈፍ ወይም የመወሰድ ተግባር በማለት ጠቅሶታል። ዘመናዊ ተመራማሪዎችም ዛሬ ይህንን ያህጉራት እንቅስቃሴ መንሳፈፍ ወይም መወሰድ የሚለውን ቃል በመጠቀም ገልጸውታል። ይህ በቅርቡ የታወቀው ሳይንሳዊ እውነታ በቁርአን በዛን ጊዜ መጠቀሱ ቁርአን የፈጣሪ ቃል ስለመሆኑ እንዳንጠራጠር ያደርገናል። ብረት በቁርአን ውስጥ በግልጽ ከተጠቀሱት ንጥረ ነገሮች አንዱ ነው። በሱረቱል ሐዲድ አንቀጽ 25 ላይ እንዲህ ይላል፣ ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። አወረድ ነው የሚለው ቃል በተለይ ለብረት መጠቀሱ ዘይቤያዊ ትርጉሙ ሲታይ ለሰዎች ጥቅም እንዲሰጥ አደረግነው ማለትን እንደሚያመለክት ሊታሰብ ይችላል። በቀጥታ ትርጉሙ ስንወስደው ግን ብረትን ራሱን በአካል ከሰማይ አወረድነው የሚለውን ትርጉም ይሰጣል። ይህ ቀጥታ ትርጉሙ ሲታይ በውስጡ ትልቅ ሳይንሳዊ ተአምር እንደያዘ እንረዳለን። ምክንያቱም ዘመናዊ የጠፈር ተመራማሪዎች በአለማችን ውስጥ የሚገኘው ብረት በጠቅላላ ከህዋ ውጪ ከሚገኙ ግዙፍ ኮከቦች የተገኘ እንደሆነ ስለገለጹ ነው። በዩኒቨርስ ውስጥ ያለው ከበባድ ብረታ ብረቶች በጠቅላላው በትላልቅ ኮከቦች ማዕከላዊ ክፍል ወይም ኒኩለስ የተሰሩ ናቸው። የኛ ሶላር ሲስተም በራሱ ብረትን ለመስራት ወይም ለማምረት የሚያስችለው ተስማሚ መዋቅር የለውም። ብረት በብቸኝነት ሊሰራ የሚችለው ከፀሐይ በጣም በበላለጡና የሙቀት መጠናቸው ወደ 100 ሚሊዮኖች ዲግሪ በሚደርሱ ኮከቦች ውስጥ ነው። በእነዚህ ኮከቦች ውስጥ ያለው የብረት መጠን የተወሰነን መጠን ሲያልፍ ኮከቡ መሸከም ወይም መቋቋም ያቅተውና ኖቫ ወይም ሱፐርኖቫ የሚባለው ክስተት የተከማቸው ብረት ፈንድቶ ይበታተናል። እነዚህ በፍንዳታ ምክንያት የተበተኑት ብረቶች በህዋ ላይ የዋለሉ ይቆዩና የስበት ኃይል ያለው የሰማይ አካል ሲያጋጥማቸው ከሱ ጋር ተጣብቀው የሱ አካል ይሆናሉ። ይህ ሁሉ የሚያሳየው ልክ በአንቀጹ እንደተጠቀሰው ብረት በመድር ላይ የተፈጠረ ዓለም ሆኖና ከሚፈነዱት ኮከቦች በተወርዋሪ ኮከባት አማካኝነት ወደ ምድር እንደመጡ ነው። ይህ ሁኔታ ቁርአን በወረደበት በ7ኛው ክፍለ ዘመን ሊታወቅ እንደማይችል ግልጽ ነው። ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። በተጨማሪም ስለ ብረት በሚናገረው የሱረቱል ሐዲድ 25ኛው አንቀጽ ውስጥ ሁለት አስገራሚ ሂሳብ ነክ ሚስጥሮች አሉ። ሱረቱል ሐዲድ በቁርአን ውስጥ 57ኛው ምዕራፍ ነው። በአረብኛ ቋንቋ ተለዋጭ ቃሉ አብጀድ የሆነው አልሐዲ የሚለው ቃል በቁጥር ሲገለጽ 57 ነው። ሐዲድ የሚለው ቃል ብቻ በቁጥር ሲገለጽ 26 ነው። የብረት አቶሚክ ነምበርም 26 ነው። ንፋስ ተወላላጅ ደመናዎች ውሃ እንዲያዝ በማስቻል ባህሪ እንዳለውና በዚህም ባህሪ ምክንያት ዝናብ እንደሚፈጠር በሱረቱል ሂጅር አንቀጽ 22 ላይ ተገልጿል። ንፋሶችንም ደመናን ተሸካሚዎች አድርገን ላክን፣ ከሰማይም ዝናምን አወረድን፣ አጠጣናችሁም። በዚህ አንቀጽ እንደተጠቀሰው ዝናብ እንዲፈጠር መንስኤ የሚሆነው ንፋስ እንደሆነ ተጠቅሷል። እስከኛው ክፍለ ዘመን መጀመሪያ ድረስ በዝናብና በንፋስ መካከል የሚታወቀው ግንኙነት ንፋስ ደመናዎችን እንደሚነዳ ወይም እንደሚያባርር ነው። ይሁን እንጂ ዘመናዊ የሜትሮሎጂ ግኝቶች ንፋስ በባህሪው ደመናዎች ውሃ እንዲቋጥሩና ዝናብ እንዲፈጠር በማድረጉ በኩል ያለውን ሚና አብራርቷል። የዚህ የንፋስ ተወላላጅ ባህሪ እንደሚከተለው በውቅያኖሶችና በባህሮች ላይኛው የውጫዊ ክፍል በውሃው መምታታትና እርስ በርስ መላተም ምክንያት ቁጥር የለሽ የአየር ፍንጥቅጣቂ አረፋዎች ይፈጠራሉ። እነዚህ ፍንጥቅጣቂዎች በሺዎች የሚቆጠሩ ቅንጣቶችን ይፈጥራሉ። እነዚህም የአንድ ሚሊሜትር መቶኛ የሚያክል ዲያሜትር ወይም የክብ አጋማሽ መስመር ያላቸው ቅንጣቶች ከተፈጠሩ በኋላ ወደ አየር ይወረወራሉ። እነዚህ ኤሮሶል የተባሉት ቅንጣቶች ከመሬት ንፋስ ከመያነሳው አቧራ ጋር ተቀላቅለው ወደ ላይኛው የከባቢ አየር ክፍል ይጓዛሉ። ቅንጣቶቹም በንፋስ ኃይል ከፍ ወዳለ ቦታ ከተጓዙ በኋላ ከእንፋሎት ጋር ይቀላቀሉና ወደ ውሃ ጠብታዎች ይቀየራሉ። እነዚህ ውሃ ጠብታዎችም መጀመሪያ ተሰብስበው ደመና ከፈጠሩ በኋላ ወደ መሬት ወይም ምድር በዝናብ መልክ ይወርዳሉ። እንዳየነው ንፋስ በአየር ላይ የሚንሳፈፈውን እንፋሎትና ከውሃ ላይ በንፋስ አማካይነት የሚነሱ ቅንጣቶችን እንዲወላለዱ በማድረግ ዝናብ እንዲፈጠር ያደርጋል። ንፋስ ይህ የማወላለድ የማራባት ባህሪ ባይኖረው ኑሮ በከባቢ አየር ውስጥ የውሃ ጠብታዎች ስለማይፈጠሩ ዝናብ የሚባል ነገር አይኖርም ነበር። በዚህ ሂደት ውስጥ ዋነኛውን ሚና የሚጫወተው ንፋስ እንደሆነ ሰዎች በማያውቁበትና ስለተፈጥሯዊ ክስተቶችን በጣም ጥቂት እውቀት በነበራቸው ዘመን በቁርአን አንቀጽ ውስጥ ተገልጾ ነበር። ሌላው በቁርአን ውስጥ ስለ ዝናብ የተጠቀሰው እውነታ ተመጥኖ ወደ ምድር እንደሚወርድ ነው። በሱረቱ ዙክሩፍ ቁጥር 11 ላይ እንዲህ ይላል ያም ከሰማይ ውሃን በልክ ያወረደላችሁ ነው በርሱም የሞተችን አገር ሕያው አደረገ እንደዚሁ ከመቃብራችሁ ትወጣላችሁ። ይህ የዝናብ መጠንም በድጋሚ በዘመናዊ ጥናቶች ተደርሶበታል። በአንድ ሰኮንድ በግምት 16 ሚሊዮን ቶኖች ውሃ ከምድር ላይ እንደሚተን ይገመታል። ይህም ቁጥር በአመት ሲሰላ 513 ትሪሊዮን ቶኖች ውሃ ይሆናል። ይህ ቁጥር ወይም አሃዝ በአመት ወደ ምድር በዝናብ መልክ ከሚወርደው ውሃ ጋር እኩል ነው። ይህ የሚያሳየው ውሃ በተመጠነ ሁኔታ ስርዓተ ዑደት እንደሚያደርግ ነው። በምድር ላይም የህይወት ዘላቂነት በዚህ የውሃ ዑደት ላይ የተመሰረተ ነው። ሰዎች በአለም ላይ ያለውን ቴክኖሎጂ በሙሉ እንኳን ቢጠቀሙ ይህን ዑደት ሰው ሰራሽ በሆነ መልኩ ሊሰሩት አይችሉም። በዚህ ዑደት ላይ በጣም አነስተኛ ስተት እንኳን ቢፈጠር ወዲያውኑ ከፍተኛ ሆነ የስለምህዳር አለመመጣጠን ወይም የእንሰሳት የእጽዋትና የአካባቢያችን አለመመጣጠን ኢኮሎጂካል ኢምባላንስ ይፈጠራል። ይህም በምድር ላይ ያለ ህይወት በሙሉ እንዲያበቃ ያደርጋል። ሆኖም ግን ይህ መቼም የሚሆን ነገር አይደለም፣ ምክንያቱም ዝናብ ፈጽሞ በተመጣጠነ መልኩ ልክ በቁርአን እንደተጠቀሰው መዝነቡን ስለሚቀጥል ነው። ከባህሮች ባህሪ አንዱ የሆነው በሳይንስ በቅርቡ የተደረሰበት ግኝት በቁርአን ውስጥ በሱረቱ الرحمن ቁጥር 19 እና 20 ላይ እንደሚከተለው ተገልጿል። ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው በመካከላቸው ጋራጁ ወይም ግርዶሽ አለ። አንዱ ባንዱ ላይ ወሰን አያልፍም። አንዱ ባንዱ ላይ ወሰን አያልፍም። ሁለቱ የሚገናኙት ግን የማይቀላቀሉት የባህር ውሃዎች ባህሪ በኦሺኖግራፊክስ ወይም በውቅያኖስ ጥናት ባለሙያዎች በቅርብ ነው ሊደረስበት የቻለው። በማከላቸው ባለው ክብደትና ያዙት ቦታ ወይም ዴንሲቲ ልዩነት ሰርፌስ ቴንሽን ሁለቱ ባህሮች በመካከላቸው ልክስስ አጥር እንዳለ ያህል እንዳይደባለቁ ይከለክላቸዋል። የሚያስደንቀው ነገር ሰዎች ስለ ሰርፌስ ቴንሽን እና ስለ ኦሽኖግራፊ ወይም የውቅያኖስ ጥናት ምንም በማያውቁበት ዘመን ይህ በቁርአን ውስጥ መገለጹ ነው። ከቅርብ ጊዜ ድረስ የልጅ ጾታ በእናት ዋስ እንደሚወሰን ይታሰብ ነበር ወይም ቢያንስ በሁለቱም በሴትና በወንድ እንደሚወሰን ይታሰብ ነበር። ግን ወነታው ከዚህ የተለየ እንደሆነና ወንድነት ወይም ሴትነት የሚወሰነው ከወንዱ ወደ ሴቷ በሚፈሰው የወንድ ዘር እንደሆነ በቁርአን ውስጥ በሱረቱ ነጅም አንቀጽ 45 እና 46 ላይ ተገልጿል። እሱም ሁለቱን አይነቶች ወንድንና ሴትን ፈጠረ ከፍተት ጠብታ በማህፀኑስ በመትፈስ ጊዜ ዶክተር የሚሻሻለው የስነ ባህሪ ወይም ጄኔቲክ እና ሞለኪላር ባዮሎጂ ትምህርት በዚህ የቁርአን አንቀጽ የተሰጠውን መረጃ ትክክለኝነት ከብዙ ጊዜ በኋላ አረጋግጧል። አሁን ጾታን የሚወስነው ከወንዱ ወደ ሴቷ በሚሄደው የዘር ህዋስ እንደሆነና ሴቷ በዚህ ሂደት ላይ ምንም ሚና እንደሌላት ታውቋል። ጾታን የሚወስኑት ዋነኛና መሰረታዊ የሆኑት ነገሮች ክሮሞዞሞች ናቸው። ከ46ቱ የሰው ልጅን መዋቅር ከሚወስኑ ክሮሞዞሞች ውስጥ ሁለቱ የጾታ ክሮሞዞሞች ናቸው። እነዚህ ሁለቱ ክሮሞዞሞች በወንድ XY ሲባሉ በሴት ደግሞ XX ይባላሉ። ምክንያቱም የክሮሞዞሞቹ ቅርጽ እነዚህ ፊደሎች ቅርጽ ስለሚመስል ነው። Y ክሮሞዞም ወንድ እንዲፈጠር ምክንያት የሆነውን ወይም የሚያደርገውን ጂን ወይም በራሄ ያዘ ሲሆን X ክሮሞዞም ደግሞ ሴት እንድትፈጠር ምክንያት የሆነውን ወይም የሚያደርገውን ጂን ወይም በራሄ ይይዛል። የሰው ልጅ አፈጣጠር የሚጀምረው ሴትና ወንድ ውስጥ የሚገኙ ክሮሞዞሞች ተደባልቀው ህብር ሲፈጥሩ ነው። በዘር ማፍራት ወይም ኦቭሌሽን ጊዜ ለሁለት የሚከፈሉት በሴትና በወንድ የዘር ፍሬዎች ውስጥ በጥንድ የሚገኙት እነዚህ ክሮሞዞሞች የሴቷ ሁለቱም XX የተባሉትን አንድ አይነት ክሮሞዞሞች ሲያመርቱ፣ በሌላ በኩል ደግሞ የወንዱ የጾታ ህዋስ X እና Y የተባሉ ሁለት የተለያዩ የወንድ ዘሮችን ያመርታል። ከሴቷ የሚመጣው X ክሮሞዞም ከያዘ የወንድ ዘር ጋር ከተገናኘ ህፃኗ ሴት ትሆናለች። Y ክሮሞዞም ከያዘ የወንድ ዘር ጋር ከተገናኘ ግን ህፃኑ ወንድ ይሆናል። በሌላ አባባል የህፃኑ ጾታ የሚወሰነው ከወንዱ በሚመጣው ክሮሞዞም X ወይም Y መሆን ነው። በሄኛው ክፍለ ዘመን የስነ ባህሪ ጥናት ከመጀመሩ በፊት ስለዚህ ነገር ማንም አያውቅም ነበር። በርግጥ በብዙ ባህሎች የልጅ ጾታ የሚወሰነው በሴቷ ሰውነት እንደሆነ ይታሰብ ነበር። ለዚህም ነበር ህፃኗ ሴት ከሆነች እናት የምትወቀሰው። ይሁንም ግን ስነ ባህሪ ወይም ጄኔቲክስ ከመፈጠሩ ከ13 ክፍለ ዓመታት በፊት በቁርአን የጾታ ምንጭ ሴትዮዋ እንዳልሆነችና ከወንዱ የሚመጣው የዘር ፈሳሽ እንደሆነ አሳውቆ አጋጉል እምነቶችን አክሽፏል። በቁርአን ውስጥ ስለ ሰው ልጅ አፈጣጠር የተነገረን መመርመር ከቀጠልን በጣም ጠቃሚ የሆነ ሳይንሳዊ ተአምር እናገኛለን። የወንድ ዘር ከሴቷ እንቁላል ጋር ሲቀላቀል ለህፃኑ ወሳኝ የሆነ አንድ ነጠላ ህዋስ ይፈጠራል። ይህ ውህደ ህዋሱ በስነ ህይወት ወይም ባዮሎጂ ጥናት ዛይጎት ይባላል። ይህ ነጠላ ህዋስ ወዲያውኑ በመከፋፈል መባዛት ይጀምራል። ውህደ ህዋሱ ወይም ዛይጎቱ በቅርንጫፍ ላይ እንደተንጠለጠለ ፍሬ በማህፀን ግድግዳ ላይ ይንጠለጠላል። ለእድገቱ የሚያስፈልገውን ነገርም ከማህፀን ጋር ባለው ግንኙነት አማካይነት ከእናቱ ሰውነት ያገኛል። በዚህ ውስጥ በጣም ጠቃሚ የሆነ የቁርአን ተአምር ጎልቶ ይታያል። በእናት ማህፀን የሚያድገውን ውህደ ህዋስ ወይም ዛይጎት አለቃ በማለት አላህ በቁርአን ውስጥ በሱረቱል አለቅ ከቁጥር 1 እስከ 3 በሚገኘው አንቀጽ ጠቅሶታል። አንብብ። በዚያ ሁሉም በፈጠረው ጌታህ ስም ሰውን ከረጋ ደም በፈጠረው ጌታህ ስም አንብብ። ጌታህ በጣም ቸር ሲሆን አለቅ የሚለው ቃል የአረብኛ ትርጉሙ በሆነ ቦታ ላይ የሚንጠለጠል ነገር ማለት ነው። በትርጉም ደረጃ ቃሉ በሰውነት ላይ ተጣብቀው ደም የሚመጡ አልቅቶችን ለማመልከት ያገለግላል። በርግጥ እንዴ ተስማሚና አመቺ በሆነ ቃል የውደ ህዋሱ እድገት መገለጹ አጋጣሚ አይደለም። ይልቁንስ ቁርአን ከአላህ የመጣ መሆኑን የምንረዳበት አስገራሚ መረጃ ነው። በቁርአን ውስጥ ሰዎችን ከሞቱ በኋላ መልሶ መቀስቀሱ ለፈጣሪ ቀላል እንደሆነ ሲነግረን በጣት አሻራዎች ላይም አትኩሮት አድርጓል። በሱረቱል ቂያማ አንቀጽ 4 ላይ አይደለም ጣቶችን ፊት እንደነበሩ በማስተካከል ላይ ቻዮች ስንሆን እንሰበስባቸዋለን ይላል። የጣታሻራ ላይ አትክሮት መደረጉ የራሱ የሆነ የተለየ ትርጉም አለው። ይህም የእያንዳንዱ ሰው የጣታሻራ የተለየ መሆን ነው። አሁን በህይወት ያለውም ሆነ የሞተ ሰው የራሱ የሆነ የተለየ የጣታሻራ አለው። ለዚህም ነው በአለም ዙሪያ የጣታሻራ ለእያንዳንዱ ግለሰብ እንደ ልዩ መታወቂያ የሚያገለግለው። የጣት አሻራ ልዩ መለያ እንደሆነ የታወቀው በ19ኛው ክፍለ ዘመን መጨረሻ ላይ ነው። ከዚያ በፊት ግን ሰዎች የጣት አሻራዎችን ምንም ትርጉምና ጥቅም የሌላቸው የቆዳ ላይ ሰንበሮች ወይም ጥፋቶች አድርገው ነበር የሚወስዱት። ፈጣሪ ግን በዚያን ጊዜ በጠቃሚነቱ የማንንም አትኩሮት ያላገኘውን ወይም ያልሳበውን የጣት አሻራ ጥቅም በቁርአን ውስጥ ገልጾታል። በቁርአን አንቀጾች ከተገለጹት መረጃዎች ውስጥ ሌላኛውና በጣም ጠቃሚ የሆነው መረጃ የሰው ልጅ በማህፀን ውስጥ ስላለው እድገት ነው። በእናት ማህፀን ውስጥ መጀመሪያ አጥንቶች ይፈጠሩና መቀጠልም አጥንቶቹ ላይ የሚጠቀለሉ ጡንቻዎች እንደሚፈጠሩ በአንቀጾቹ ተገልጿል። ከዚያም ጠብታዋን በ40 ቀን የረጋ ደም አድርገን ፈጠር፣ የረጋውንም ደም ቁራጭ ስጋ አድርገን ፈጠር፣ ቁራጯንም ስጋ አጥንቶች አድርገን ፈጠር፣ አጥንቶቹንም ስጋን አለበስናቸው። ከዚያም ነፍስን በመዝራት ሌላ ፍጥረትን አድርገን አስገኘነው። ኤምብሪዮሎጂ ወይም ስነ ጽንስ በእናት ማህፀን ውስጥ ስለሚካሄደው የጽንስ እድገት የሚያጠና የሳይንስ ዘርፍ ነው። እስከ ቅርብ ጊዜ ድረስ የስነ ጽንስ ሊቆች በጽንስ ውስጥ አጥንቶችና ጡንቻዎች አንድ ላይ እንደሚያድጉ ይገምቱ ነበር። በዚህም ምክንያት ለብዙ ዘመናት ሰዎች ይሄ ቁርአን አንቀጽ ከሳይንስ ጋር ይጋጫል ብለው ያምኑ ነበር። ሆኖም ግን ዘመን ባፈራው ቴክኖሎጂ በመታገዝ የተደረጉ ጥናቶች ቁርአን የሰጠው መረጃ ቃል በቃል ትክክል እንደሆነ ያስረዳል። እነዚህ አጉልቶ በሚያሳይ የረቀቀ የሕክምና መሳሪያ የተደረጉ ጥናቶች በእናት ማህፀን ውስጥ ያለው እድገት ልክ በቁርአን አንቀጽ ውስጥ እንደተጠቀሰው እንደሆነ ያሳያል። መጀመሪያ ለስላሳ የጽንሱ ክፍል ወይም ካርቲሌጅ ይጠነክርና ወደ አጥንትነት ይቀየራል። በመቀጠልም ከአጥንቱ ዙሪያ የተመረጡ የጡንቻ ክፍሎች ተሰባስበው አጥንቱ ላይ ይጣበቃሉ። ይህ ክስተት ወይም ሂደት ሳይንሳዊ በሆኑ ህትመቶች ላይ እንደሚከተለው ተገልጿል። በሰባተኛው ሳምንት የህፃኑ አጥንት ከሰውነቱ ውስጥ ይሰራጫል። አጥንቶቹም ትክክለኛ ቦታቸው ይንቀርጻቸውን ይይዛሉ። በሰባተኛው ሳምንት መጨረሻና በስምንተኛው ሳምንት ጡንቻዎች በአጥንቱ ዙሪያ በመጣበቅ ቦታቸውን ይይዛሉ። ባጭሩ በቁርአን ውስጥ የተገለጸው የሰው ልጅ እድገት ደረጃ ከዘመናዊ የስነ ጽንስ ግኝት ጋር ፍጹም ስምምነት አለው። በቁርአን ውስጥ በሱረቱ ዙመር አንቀጽ 6 ላይ ልጅ በእናቱ ማህፀን ውስጥ 3 የእድገት ደረጃዎች እንዳሉ ተገልጿል። በእናቶቻችሁ ሆዶች ውስጥ በ3 ጨለማዎች ውስጥ ከመፍጠር በኋላ ሙሉ መፍጠርን ይፈጥራችኋል። ይሃችሁ ጌታችሁ አላህ ስልጣኑ የእርሱ ብቻ ነው። ከርሱ ሌላ አምላክ የለም። ታዲያ ወዴት ትዞራላችሁ? አንቀጹ እንደሚያመለክተው የሰው ልጅ በእናቱ ማህፀን ውስጥ 3 የተለያዩ የእድገት ደረጃዎች እንዳሉት እንገነዘባለን። ዘመናዊ ስነ ህይወት ወይም ባዮሎጂ የሰው ልጅ በእናቱ ማህፀን ውስጥ ያለው የእድገት ደረጃ ለ3 እንደሚከፈል አረጋግጧል። ዛሬ በሁሉም የስነ ጽንስ መጻፎች ላይ ይህ ህውነት እንደሚከተለው ተገልጿል። ህይወት በማህፀን ውስጥ 3 ደረጃዎች አሉት። ቅድመ ጽንስ ወይም ፕሪኢምብሪዮኒክ የመጀመሪያዎቹ 2 ሳምንት ከግማሽ ሲሆን ጽንስ የመሆኛ ወይም ኤምብሪዮኒክ እስከ 8ኛው ሳምንት መጨረሻ እና ፌታል የተባለው ከ8ኛው ሳምንት እስከ ምጥ ድረስ ያለው ነው። እነዚህ ምዕራፎች የልጁን የተለያየ እድገት ደረጃዎች ያመለክታሉ። በእናት ማህፀን ውስጥ ስላሉት የተለያየ የእድገት ደረጃዎች መረጃ ሊገኝ ይችላል በዘመናዊ መሳሪያዎች የተደረጉ ጥናቶች ውጤት ይፋ ከሆኑ በኋላ ብቻ ነው። እንደሌሎች አስገራሚ ሳይንሳዊ ሁኔታዎች ሁሉ ይህ መረጃ በቁርአን አንቀጾች አስገራሚ በሆነ መልኩ ተገልጿል። ሰዎች ስለ ሕክምና ያላቸው እውቀት በጣም አናሳ በነበረበት ዘመን እንዲህ የተዘረዘረና ስተት የሌለው መረጃ በቁርአን መገለጹ ቁርአን የሰው ልጅ ቃል እንዳልሆነና የፈጣሪ ቃል እንደሆነ ግልጽ ማስረጃ ነው። ሌላስ ገራሚ የሆነ የቁርአን ባህሪ ወደፊት የሚፈጠሩትን ክስተቶች ከመከሰታቸው በፊት መግለጹ ነው። የሱረቱል ፈትህ 27ኛው አንቀጽ ለአማኞች የሚያስደስት ዜና ቀድሞ እንዲደርሳቸው አድርጓል። ይህም በጣዖት አምላኪዎች ቁጥጥር ስር የነበረችው የመካ ከተማ አሸንፈው በቁጥጥራቸው ስር እንደሚያደርጉ የሚገልጽ አንቀጽ ነበር። አላህ ለመልእክተኛው ህልሙን እውነተኛ ሲሆን አላህ የሻ እንደሆነ ደስተኞች ሆናችሁ ራሶቻችሁን ላጭታችሁ አሳጥራችሁ የማትፈሩ ስትሆኑ የተከበረውን መስጊድ በርግጥ ትገባላችሁ ያለውን በርግጥ እውነት አደረገለት። ያላወቃችሁትንም ነገር አወቀ ከዚህም በፊት ቅርብን መክፈት አደረገ። አንቀጾቹን በጥሞና ስንመለከት አማኞች ድል አድርገው መካን ከመያዛቸው በፊት ሌላ ድል እንደሚገጥማቸው ይገልጻል። ይህም በአይሁዶች ቁጥጥር ስር የነበረውን የካዕባን ምሽጎች አስቀድሞ እንደሚቆጣጠሩ ማመልከቱ ነበር። ቁርአን ወደፊት ይከሰታሉ ብሎ ከተከሳቸው ነገሮች ሌላው በሱረቱ ሩም ውስጥ የሚገኘው ስለ ባይዘንታይን ግዛት ተጠቅሶ የሚገኘው ነው። በዚህ አንቀጽ የባይዘንታይን ግዛት በፋርሶች ትልቅ ሽንፈት እንደገጠመውና ግን በቅርቡ ትልቅ ድል እንደሚያገኝ ተገልጿል። ሩም ተሸነፈች። በጣም ቅርብ የሆነችው ምድር እነርሱም ከመሸነፋቸው በኋላ በእርግጥ ያሸንፋሉ። በጥቂት አመታት ውስጥ ያሸንፋሉ። ትዛዙ በፊትም በኋላም ያአላህ ነው። በዚያ ቀን ምእመናን ይደሰታሉ። ይህን ቀጽ የወረደው በ620 ክፍለ ዘመን አካባቢ የክርስቲያኖች ግዛት የነበረው ባይዛንታይን በፋርሶች ተሸንፎ ኢየሩሳሌምን ካጣ ከ7 አመት በኋላ ነው። ሆኖም ግን ባይዛንታይን በቅርቡ ድል እንደሚጎናጸፍ አንቀጹ ይገልጻል። በርግጥ በዚያን ጊዜ ባይዛንታይን ግዛት በጣም ታላቅ ሽንፈት ደርሶበት እንኳንስ በድጋሚ ድል ያገኝና ህልውናው ማጠራጣሪ የሆነበት ጊዜ ላይ ነበር። ፋርሶች ብቻ ሳይሆኑ አባሮች፣ እስላቦችና ሎምባርዶችም ጭምር የባይዛንታይንን ግዛት ስጋት ላይ ጥለውት ነበር። አባሮች እስከ ኮንስታንቲኖፕል ግንብ ድረስ ደርሰው ነበር። የባይዛንታይን ንጉስ ሄርኩለስም የዘመቻውን ወጪ ለመሸፈን እንዲረዳው በቤተ ክርስቲያኖች ውስጥ ያሉት ወርቆች፣ ብሮች ቀልጠው ወደ ጥሬ ገንዘብ እንዲቀየሩ አዞ ነበር። ብዙ ገዢዎችም በሄርኩለስ ላይ አመጸው ነበር እና ይህ ሁሉ ተደማምሮ ግዛቱ ለመፍረስ ምንም አልቀረውም ነበር። ቀደም ሲል የባይዛንታይን ስር የነበሩት የሜሶፖታሚያ፣ የሲሊሲያ፣ የሶሪያ፣ የፍልስጤም፣ የግብጽና የአርመን ግዛቶች በጠቅላላው በጣዖት አምላኪዎቹ የፋርስ ህዝቦች ተወረው ነበር። ባጭሩ ሁሉም ሰው የባይዛንታይንን መውደም አረጋግጦ በተቀመጠበት ወቅት በቅርብ ዓመታት ውስጥ ባይዛንታይኖች ድል እንደሚጎናጸፉ የሚያመለክቱ የቁርአን አንቀጾች ወረዱ። እነዚህ የሱረቱ ሩም የመጀመሪያ አንቀጾች ከወረዱ ከ7 ዓመት በኋላ እንደ አውሮፓውያን አቆጣጠር በ1627 በባይዛንታይንና በፐርሺያ ግዛቶች መካከል በተደረገው ጦርነት ባልተጠበቀና አስገራሚ በሆነ ሁኔታ የባይዛንታይን ጦር ሰራዊቶች ፐርሺያኖችን ረቷቸው። ከጥቂት ወራቶች በኋላ ፋርሶች የወሰዱትን ክልሎች እንዲመልሱ የሚያስገድዳቸውን ስምምነት እንዲቀበሉ ተገደዱ። በቁርአን ውስጥ የተነገረው የሮማውያን ድልም እውን ሆነ። በእነዚህ አንቀጾች ውስጥ የተገለጸው ሌላው አስገራሚ ነገር ደግሞ በዛ ዘመን ማንም ይደርስበት የማይችለው ግን በአንቀጹ የተገለጸው ጦርነቱ የተካሄደበትን ቦታ መልካ ምድራዊ አቀማመጥ ማመልከቱ ነው። በሱረቱ ሩም 3ኛው አንቀጽ ላይ ሮማውያን የተሸነፉት በመድሪቱ ዝቅተኛ ክፍል እንደሆነ ተጠቅሷል። ይህ አድነል አርድ የሚለው ቃል በብዙ ትርጉሞች አቅራቢያ የሚገኝ ቦታ ብለው ይተረጉሙታል። ይህ ግን ቀጥተኛ የቃሉ ትርጉም ሳይሆን ዘይቤያዊ ትርጉሙ ነው። አድና የሚለው ቃል ዴኒ ከሚለው ቃል የመነጨ ሲሆን ቀጥተኛ ትርጉሙም ዝቅተኛ ማለት ነው። አርድ ማለት ደግሞ ምድር ወይም ዓለም ማለት ነው። ስለዚህ አድነል አርድ የሚለው አገላለጽ የዓለም ዝቅተኛ ቦታ ማለት ነው። በጣም የሚያስገርመው ባይዛንታይኖችና ፋርሶች ተፋልመው ባይዛንታይኖች ኢየሩሳሌምን ያስተከሙበት ዋነኛ ጦርነት የተካሄደው በምድር ዝቅተኛ በተባለው ቦታ ላይ ነበር። ይህ የተጠቀሰው ቦታ ሶሪያ፣ ፍልስጤምና ዮርዳኖስ በሚዋሰኑበት ቦታ ላይ የሚገኘው የሙት ባህር የሚባለውን ሐይቅ ያካበበ መሬት ነው። ከመሬት ወለል በታች 395 ሜትር ላይ የሚገኘው የሙት ባህር በምድር ላይ ዝቅተኛ ስፍራ ነው። ይህም የሚያሳየው ባይዛንታይኖች የተሸነፉት ልክ በቁርአን አንቀጾች ውስጥ እንደተጠቀሰው በምድራችን ላይ በሚገኘው ዝቅተኛ ስፍራ ላይ መሆኑን ነው። በጣም የሚያስገርመው ነገር ግን የሙት ባህር ከፍታ ሊለካ የሚችለው በዘመናዊ መሳሪያዎች በመታገዝ ብቻ ሲሆን ጥልቀቶችን የሚለኩ ዘመናዊ መሳሪያዎች ከመፈጠራቸው በፊት ግን ማንም ሰው ይህ ቦታ የምድር ዝቅተኛ ክፍል ወይም ክልል እንደሆነ ሊያውቅ የሚችልበት መንገድ አልነበረም። ሆነም ግን ቦታው በመድር ላይ ካሉት ቦታዎች ሁሉ ዝቅተኛ እንደሆነ በቁርአን ተገልጾ ነበር። እናም ይህ ቁርአን መለኮታዊ መጽሐፍ እንደሆነ ተጨማሪ ማስረጃ ይሆናል። ስካውን ካየናቸው ተአምራዊ ባህሪያቶች ባሻገር ቁርአን ሂሳብ ነክ ተአምራቶችም አሉት። ለዚህ ምሳሌ በቁርአን ውስጥ ያንዳንድ ቃላቶች ተደጋግሞ መገኘት ነው። አንዳንድ ተዛማጅነት ወይም ግንኙነት ያላቸው ቃላቶች በአስደናቂ ሁኔታ በእኩል ቁጥር ተጠቅሷል። በመቀጠልም እንደዚህ ያሉ ቃላቶች ስንት እየተደጋግሙ እንደተጠቀሱ እናያለን። ቀን የሚለው ቃል በነጠላ መልኩ 365 ጊዜ የተደጋገመ ሲሆን ቀኖች ወይም ቀናት የሚለው ጥንድና ብዛትን በሚያመለክት መልኩ ደግሞ 30 ጊዜ ተደጋግሟል። ጨረቃ የሚለው ቃል 12 ጊዜ ተደጋግሟል። ቅጣት የሚለው ቃል 117 ጊዜ ሲደጋገም በአንጻሩ ደግሞ የቁርአን መሰረታዊ ዓላማ የሆነው ምህረት የሚለው ቃል ደግሞ 234 ጊዜ ተጠቅሷል። ይህ የሚያሳየው ምህረት የሚለው ቃል ቅጣት የሚለው ቃል ከተጠቀሰበት ቁጥር በላይ በእጥፍ እንደተጠቀሰ ነው። ምድራዊ ህይወትና ከሞት በኋላ ያለው ህይወት የሚገልጹት ቃላቶች ሁለቱም በእኩል 115 ጊዜ ተደጋግመዋል። ሰማያት ሰባት እንደሆኑ የሚገልጸው አረፍተ ነገር ሰባት ጊዜ ተደጋግሟል። የገነት አፈጣጠርም ሰባት ጊዜ ተደጋግሟል። እምነት ወይም ኢማን የሚለው ቃል 25 ጊዜ ተደጋግሞ ይገኛል። እንደዚሁም ከሃዲነት ወይም እነትን መሸፋፈል ወይም ኩፍር የሚለው ቃልም 25 ጊዜ ተደጋግሟል። ዘካ ወይም የግዳጅ መጽዋት የሚለው ቃል 32 ጊዜ ሲደጋገም በረከት የሚለውም ቃል እንደዚሁ 32 ጊዜ ተደጋግሟል። የዩልዲን ስራ የሚለው አገላለጽ 3 ጊዜ ሲጠቀስ እነተኛ በጎ አድራጊዎች የሚለው ደግሞ በእጥፍ 6 ጊዜ ተደጋግሟል። የሰው ልጅ የሚለው ቃል 65 ጊዜ ሲጠቀስ ስለ ሰው ልጅ አፈጣጠር የሚጠቅሱ አንቀጾች ድምርም እንደዚሁ 65 ነው። ካሁን ካየነ የምንረዳው አጠቃላይ ሁኔታ ቁርአን በወረደበት ወቅት በጊዜው ማንንም ሊያውቀውና ሊደርስበት የማይችልን ሁኔታ መግለጽ ነው። በቁርአን አንቀጾች የተገለጹት ሁኔታዎች በሙሉ እውነት መሆናቸው ጊዜ ባፈራው ቴክኖሎጂ ሊረጋገጥ መቻሉ አይተናል። በእርግጥ ይህ ቁርአን የሰው ንግግር እንዳልሆነና ፍጹም ሐያል የሆነው ወቀቱ ሁሉን ነገር ያጠቃለለውና የሁሉም ነገር ባለቤት የሆነው የፈጣሪ ቃል ለመሆኑ ግልጽ ማስረጃ ነው። አላህ በሱረቱ ኒሳ አንቀጽ 82 ላይ እንዲህ ይላል፣ ይህን ቁርአን ያስተነትኑ ከአላህ ሌላ የመጣ ቢሆን ኖሮ ውስጡ ብዙ ግጭት ባገኘው ነበር። በቁርአን አንቀጾች መካከል መዘበራረቅ የለም፣ አንዱም ካንዱ ጋር አይጋጭም። ከዚህ በተጨማሪ እያንዳንዱ አንቀጽ የያዘው ተአምራዊ መረጃ ከቀን ወደ ቀን እየተጠናከረ ይሄዳል። ታዲያ ከሰው ልጅ የሚተበቀው ይህንን ከፈጣሪ የተላከው መለኮታዊ መጽሐፍ በሙሉ ልብ ተቀብሎ አንድና ብቸኛ መመሪያ አድርጎ መያዝ ነው። አላህ በሱረቱ አልአንዓም አንቀጽ 155 ላይ እንደገለጸው ይህ ያወረድነው መጽሐፍ ነው፣ የተባረከ ነው፣ ተከተሉት፣ አላህንም ፍሩ፣ ምህረት ታገኙ ዘንድ ይከጀላልና ይላል።